ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ የሄድነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኒድ ፕራይስ ነው የሰማችሁት እና የተመለከታችሁት። በትላንትናው ዕለት በደቡብ አፍሪካ ዋና ከተማ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት አስመልክቶ ከተናገሩት የተወሰደ ነው። በርዕሱ ዙሪያ ያተኮረ ሰፊ ዘገባ በዕለቱ አብይ ርዕስ ይቀርባል። ዛሬም የምሽቱ አብላጫ ዝግጅታችን አድማጮች ስምምነቱን ለአሜሪካ ድምፅ አስተያየታቸውን ያደረሱ የተለያዩ የኢትዮጵያ ክፍሎች ውስጥ የሚኖሩ ነዋሪዎችንና በጉዳዩ ዙሪያ የቀረቡ ትንታኔዎችን ድምፆች ይዟል። ሐሙስ ጥቅምት 24 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አቀናባሪ ኤልያስ አስማረ፣ የምህንድስናው ባለሙያ ደግሞ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። ለሰዓቱ ያለም ዜና አሁን እንግድ ወልዴ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ያለም ዜና ጋር እንግድ ወልዴ ነኝ። ማንነታቸው ያልተገለጸ ወይም ገና ያልተረጋገጠ ሰዎች ከትናንት በስቲያ ሰኞ ከሰዓት በኋላ አዲስ አበባ ፒያሳና መርካቶ የሚገኙ የወርቅ መደብሮች ውስጥ እየገቡ ንብረት መውሰዳቸው ተገልጿል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁ የቪኦኤ ምንጮች የወርቅ ሱቆቹ ሰራተኞችና ባለንብረቶች በፖሊስ እንደተያዙ፣ ንብረቶቻቸውም መወሰዳቸውንና ሱቆቻቸው እየተዘጉ መሆኑን ጠቁመው አብዛኞቹም የትግራይ ተወላጆች መሆናቸውን ተናግረዋል። እርምጃውን ወሰዱ የሚባሉት ግለሰቦች ሲቪል የለበሱ መሆናቸውንና ለመያዝ ለመፈተሽም ይሁን ንብረት ለመውሰድ የፍርድ ቤት ትዕዛዝ ያልያዙ መሆናቸውን የገለጹት ምንጮች ከሱቆቹ የወሰዱትን ንብረት ወደ ባንክ እንደሚያደርሱት ከመናገር ውጪ ስለ አድራጎታቸው ወይም ወደ የትኛው ባንክ እንደሚያስገቡ ተጨማሪ መረጃ አለመስጠታቸውን ገልጸዋል። ተወስደዋል የተባሉት ንብረቶችም ወዴት እንደተወሰዱና የት እንዳሉም የማይታወቅ ሲሆን እነዚህንና ሌሎችም ጥያቄዎችን ይዘን ከአዲስ አበባና ከፌደራል ፖሊስ ኮሚሽኖች መልስና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለጥቃቱ የተጋለጡት ሱቆች ብዛት ለጊዜው በውል ባይታወቅም ፒያሳ አካባቢ 20 የሚሆኑ የወርቅ መደብሮች ያለወትሮ ተዘግተው ማየታቸውን ምንጮቹ ለቪኦኤ ገልጸዋል። በደቡብ አፍሪካ ህገወጥ ማዕድን አውጪዎች ሳይሆኑ አይቀሩም የተባሉ የ21 ሰዎች አስከሬን ከጆሃንስበርግ በስተምዕራብ ባለችው ኩገርስ ድራፕ ከተማ በአንድ ማዕድን ማውጫ ስፍራ አቅራቢያ መገኘቱን የአገሪቱ ፖሊስ አስታውቋል። ፖሊስ 19 አስከሬኖች ትናንት ረቡዕ፣ ሁለት ተጨማሪ አስከሬኖችን ደግሞ ዛሬ ጠዋት ማግኘቱን ገልጿል። ሁለቱ ተጨማሪ አስከሬኖች የተገኙት ለማዕድን ማውጫ በተቆፈረው ጉድጓድ ውስጥ መሆኑን ፖሊስ አስታውቋል። አሳዛኙ ክስተት ከህገ ወጥ ማዕድን ማውጣት ጋር ተያይዘው ሲታዩ ከነበሩ አሰቃቂ ሁኔታዎች አንዱ መሆኑ ሲገለጽ፣ በዚሁ አካባቢ ባለፈው ሐምሌ ለሙዚቃ ፊልም ስራ የተሰባሰቡ 8 ሴቶች ዝርፊያና አስገድዶ መደፈር ተፈጽሞባቸዋል። ድርጊቱ በአካባቢው ማህበረሰብ ዘንድ ሁከት የተቀላቀለበት ተቃውሞ በህገ ወጥ ማዕድን አውጪዎች ላይ እንዲደረግ ምክንያት ሆኖ እንደነበርም ይታወሳል። ባለፈው ሳምንት 14 ወንዶች በዝርፊያና አስገድዶ መድፈር ከተከሰሱ በኋላ ፖሊስ የዘረመል ማስረጃ ማቅረብ ባለመቻሉ ክሱ ውድቅ ተደርጓል። ነገር ግን ሀገሪቱ ውስጥ በህገ ወጥ መንገድ ገብተዋል በሚል ክስ ተመስርቶባቸዋል። ህገ ወጥ ማዕድን አውጪዎች በፖሊስ ዘንድ አደገኛ ተደርገው የሚታዩ ሲሆን በአብዛኛው የታጠቁ መሆናቸው ሲገለጽ፣ በማዕድን ስፍራ በይገባኛል ምክንያት ከተፎካካሪ ቡድኖች ጋር እርስ በርሳቸው የሚያደርጉት ውጊያም ከበድ ያለ ነው ተብሏል። እንደ አሶሲየትድ ፕሬስ ዘገባ የህገ ወጥ ማዕድን ማውጣት ስራው በአብዛኛው ከሌሴቶ፣ ዚምባብዌ እና ሞዛምቢክ ወደ አገሪቱ በህገ ወጥ መንገድ በሚገቡ ሰዎች የሚካሄድ ነው። የኢቦላ ወረርሽኝ ወደ ኡጋንዳ መዲና ካምፓላ መድረሱ የገዳዩ በሽታ ወደፊት በስፋት የመስራጨቱን አደገኛነት ያሳያል ሲል የዓለም ጤና ድርጅት ትናንት አስጠንቅቋል። አገራት በሽታውን ለመከላከል የሚያደርጉትን ዝግጅት እንዲያጠናክሩም ጥሪ አድርጓል። ባለፈው መስከረም ወረርሽኙ መከሰቱ የኡጋንዳ ጤና ሚኒስቴር ካስታወቀ በኋላ 150 ሰዎች በበሽታው ሲያዙ 60 ሰዎች ደግሞ ሕይወታቸው አልፏል ሲል የጤና ድርጅቱ ጨምሮ አስታውቋል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ለጋዜጠኞች እንደተናገሩት ተውሳኩ ባለፈው ሳምንት ካምፓላ ከገባ በኋላ 17 ሰዎች መያዛቸው ተረጋግጧል። በመዲናዋ ዙሪያ ባሉ አካባቢዎችና የኡጋንዳ ጎረቤት በሆኑ አገሮች ዝግጅት እንደሚያስፈልግም ጨምረው መክረዋል። ኢቦላ ከሰውነት በሚወጣ ፈሳሽ አማካኝነት የሚተላለፍ ሲሆን ትኩሳት፣ ትውከት፣ ተቅማጥና ሌሎች ምልክቶች ሲኖሩት መከላከል የሚቻለው በአብዛኛው በሽታው የያዛቸውን ሰዎች በመለየት ነው። በኡጋንዳ ለተከሰተው የኢቦላ ወረርሽኝ ከዚህ በፊት የጤና ድርጅቱ ከመደበው 5 ሚሊዮን ዶላር በተጨማሪ ባለፈው ማክሰኞ 5.7 ሚሊዮን ዶላር ተጨማሪ ድጋፍ መደረጉን የዓለም ጤና ድርጅት ዋና ስራ አስኪያጅ ጨምረው ማስታወቃቸውን የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቀድሞው የፓኪስታን ጠቅላይ ሚኒስትር ኢምራን ካን በመዲናይቱ ኢስላማባድ ጸረ መንግስት ሰልፍ በመምራት ላይ ሳሉ በተደረገባቸው የግድያ ሙከራ እንደቆሰሉ ተነግሯል። የ70 ዓመቱ የተቃዋሚው PTI ፓርቲ መሪ የሆኑት ካን ቀኝ እግራቸው ላይ በጥይት እንደተመቱ ከፍተኛ ረዳታቸው የሆኑት ራውፍ ሐሳን ለቪኦኤ ተናግረዋል። በመሳሪያ በደረሰው ጥቃት አንድ ሰው ሲገደል በርካቶች እንደቆሰሉ ሐሳን ጨምረው ገልጸዋል። ካን የፑንጃብ መዲና በሆነችውና ጥቃቱ ከደረሰበት 150 ኪሎ ሜትር ርቀት ላይ ወደምትገኘው ላሆር የሚገኝ ሆስፒታል ተወስደዋል። ሐኪሞች ካን በጥሩ ሁኔታ ውስጥ ይገኛሉ ብለዋል። ካን መኪና ላይ ሆነው ሰልፉን እየመሩ ሳለ ጥቃት አድራሹ ከመሬት ወደ እርሳቸው ሲተኩስ ከሰልፉ የወጡ ናቸው የተባሉ ምስሎች አሳይተዋል። የዓይን እማኞች እንዳሉት ጥቃት ፈጻሚው በአውቶማቲክ መሳሪያው በመተኮስ ላይ ሳለ አንድ የሰልፉ ተሳታፊ ዘሎ ከያዘው በኋላ በፖሊስ ቁጥጥር ስር ውሏል። በዚህ መሃል አንድ ሰልፈኛ በተተኮሰ ጥይት ተገድሏል። ከድርጊቱ በኋላ የተለቀቀ ነው በተባለ ቪዲዮ ሕዝብን በማሳሳት ላይ ናቸው ያላቸውን ኢምራን ካንን መግደል ዓላማው እንደነበር ተጠርጣሪው ተናግሯል። የካን የቅርብ ሰውና የላይኛው ምክር ቤት አባል የሆኑት ፋይሳል ጃቤድም ከተጎዱት አንዱ ናቸው ተብሏል። የክርኬት ስፖርት ኮከብ የነበሩትና በኋላም የተቃዋሚ ፖለቲከኛ የሆኑት ካን የመተማመኛ ድምጽ በማጣታቸው ባለፈው ሚያዝያ ከስልጣናቸው ቢሰናበቱም ድርጊቱ ህገወጥ ነው በሚል ሲቃወሙ ሰንብተዋል። በዩናይትድ ስቴትስ የአጋማሽ ጊዜ ምርጫ 6 ቀናት በቀረበበት በአሁኑ ወቅት ፕሬዝዳንት ጆ ባይደን የምርጫ ውጤትን የማይቀበሉ ወገኖች አሜሪካውያንን ወደ ቀውስ ጎዳና እየከተቷት ነው ሲሉ በአገሪቱ ዲሞክራሲ ላይ ተደቅኗል ስላሉት አደጋ ማስጠንቀቂያ ሰጥተዋል። በቪኦኤ የዜና ክፍላችን የተዘጋጀውን አጭር ዘገባ ደረጀ ደስታ ያሰማናል።
ፕሬዚደንት ባይደን ትናንት ረቡዕ ዋሽንግተን ዲሲ ውስጥ ዩኒየን ስቴሽን ተብሎ ከሚታወቀው የምድር ባቡር ጣቢያ ተገኝተው ባሰሙትና በቴሌቪዥን በተሰራጨው ንግግራቸው እንዲህ ብለዋል።
As I stand here today, there are candidates running for every level of office in America.
ዛሬ እዚህ በቆምኩበት ሰዓት አሜሪካ ውስጥ ለእያንዳንዱ የስልጣን እርከን ለአገረ ገዥነት፣ ለምክር ቤት፣ ለጠቅላይ አቃቤ ሕግነት፣ ለክፍለ ግዛቱ ጸሐፊነት እየተወዳደሩ ውጤቱን ግን መቀበል የማይፈልጉ አሉ። እየተወዳደሩ ያሉበትን ምርጫ ውጤት መቀበል ሳይፈልጉ ነው እየተወዳደሩ የሚገኙት። ይህ አሜሪካ ውስጥ ወደ ቀውስ የሚያመራ መንገድ ነው። ጨርሶ ያልተለመደና እንግዳ የሆነ ነገር።
ፕሬዚደንት ባይደን አጠንክረው በሰጡት ማስጠንቀቂያ የዲሞክራሲ እጣ ፈንታ የተንጠለጠለው በሚቀጥለው ሳምንቱ ምርጫ አሸነፉም ተሸነፉም የተወዳደሩበትን የራሳቸውን ውጤት የሚቀበሉ እጩዎችን በሚደግፉ ድምጽ ሰጪዎች እጅ ነው ብለዋል። ባይደን 21 ደቂቃ በፈጀው ንግግራቸው ከሳቸው በፊት የነበሩት የቀድሞው ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር የ2020 ፕሬዝደንታዊ ምርጫ ውጤት ተሰርቋል የሚለውን ቅጥፈት ያሉትን የገፉበት መሆኑን ተችተዋል። ባለፉት 2 ዓመታት እየጨመሩ የመጡትን አደገኛ የፖለቲካ ጥቃቶችና መራጮች ላይ የሚደረገው ዛቻ እንዲባባስ አድርገዋል ሲሉም ባይደን ትራምፕን ከሰዋቸዋል።
If he refuses to accept the will of the people, he refuses to accept the fact that he lost.
የህዝቡን ፈቃድ ለመቀበል አሻፈረኝ ብለዋል። የመሸነፋቸውን ሙነታ ለመቀበል ፈቃደኛ አልሆኑም። ስልጣናቸውን ያላግባብ እየተጠቀሙበት ሲሆን ታማኝነታቸውን ከህገ መንግስቱ ይልቅ ለራሳቸው አስቀድመዋል። አሜሪካን እንደገና ታላቅ እናድርጋት በሚለው የሪፐብሊካን ፓርቲ ውስጥ ትልቅ የውሸት እምነት ወይም ማስተሳሰብ እንዲሰርጽ አድርገዋል።
አንዳንዶቹ ሪፐብሊካን ህጋውጪዎች የባይደንን ስጋትና ንግግር ከመጠን ያለፈና የዲሞክራቲክ ፓርቲ ፖሊሲ ውድቀቶች ብለው ከጠሩት የህዝቡን ትኩረት ለማራቅ የሚደረግ ነው ብለውታል። የዚህ ምርጫ ውጤት ፕሬዝዳንት ባይደን በቀሪዎቹ የስልጣን ዘመናቸው ቀሪዎቹን ዋና ዋና አጀንዳዎቻቸውን ተግባራዊ ማድረግ የሚያስችላቸው መሆን አለመሆኑን የሚወስን ሊሆን እንደሚችልም ተነግሯል። ከህዝብ የተሰበሰቡ በርካታ አስተያየቶች ሪፐብሊካኖች አብላጫውን የተወካዮች ምክር ቤት መቀመጫዎች ሊያገኙ እንደሚችሉ ተንብየዋል።
በመጨረሻ ማድማጮች ሰሜን ኮሪያ ትናንት 24 ተከታታይ ሚሳኤሎችን ካስወነጨፈች በኋላ ዛሬ 3 ደግማለች። ከነዚህም ውስጥ አንደኛው ረጅም ርቀት ተወንጫፊ በመሆኑ በጃፓን በሚገኙ 3 ግዛቶች አስቸኳይ የአደጋ ጥሪ ተደርጎ ሰዎች ባሉበት እንዲጠለሉ ትዕዛዝ ተላልፎ ነበር። አሜሪካና ደቡብ ኮሪያ ያከናወኑት ባለው ወታደራዊ ልምምድ ላይ ቁጣውን ለመግለጽ ነው ተብሏል። ሰሜን ኮሪያ በተጨማሪም የሚሳኤል ውንጨፋዎቹን ያጀቡ ከ100 በላይ የሚሆኑ ከባድ መሳሪያዎችን ተኩሳለች። በጃፓን አንዳንድ አካባቢዎች የቴሌቪዥን ስርጭቶች ተቋርጠው የአደጋ ማስጠንቀቂያ መልእክቶች ተላልፈዋል። የማስጠንቀቂያ ስርጭቶች ሚሳኤሉ በጃፓን ግዛት በኩል እንዳለፈ ቢገልጹም የሀገሪቱ የመከላከያ ባለስልጣናት ግን ሚሳኤሉ በኮሪያ ባህረ ገብ መሬትና በጃፓን መካከል ባለው ባህር ላይ ካለፈ በኋላ ወዴት እንደደረሰ እንዳላወቁ ተናግረዋል። ደቡብ ኮሪያ በመላሹ የጦር አውሮፕላናቿን አስነስታ 3 ሚሳኤሎችን ከባህር ድንበራቸው በስተሰሜን አቅጣጫ አስወንጭፋለች። ይህም ደቡብ ኮሪያ ጠላቶቿን አነጣጥራ መምታት እንደምትችል ለማሳየት ነው ተብሏል። እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 ከተካሄደው የኮሪያ ጦርነት ወዲህ ሁለቱ ወገኖች ከድንበር ያለፈ ሚሳኤል አስወንጭፈው አያውቁም። ትናንት ሁለቱም ያስወነጨፉት ግን 1 ሰዓት ርቀት ላይ የነበረ ነው ተብሏል። ሰሜን ኮሪያ በዚህ ዓመት ከ50 በላይ ባሊስቲክ ሚሳኤሎችን ብታስወነጭፍም የትናንቱ ግን ለመጀመሪያ ጊዜ ወደ ደቡብ ኮሪያ አቅጣጫ የተወነጨፈና የአስቸኳይ ጊዜ ማስጠንቀቂያ የታወጀበትን ሁኔታ ፈጥሯል። የአሜሪካ ብሔራዊ ጸጥታ ምክር ቤት ባወጣው መግለጫ የአገር አቋራጭ ሚሳኤሎችን መወንጨፍ በብርቱ ካወገዘ በኋላ የዩናይትድ ስቴትስን፣ የደቡብ ኮሪያንና የጃፓንን ደህንነት ለማረጋገጥ አስፈላጊ እርምጃዎችን ሁሉ እንወስዳለን ሲል ዝቷል። የውጭ ጉዳይ መስሪያ ቤት በበኩሉ ድርጊቱ የተመድን የጸጥታ ምክር ቤት ውሳኔ በግልጽ የጣሰ ነው ብሏል። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥቅምት 24 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ስቲያ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ይታየናል። የዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆግል ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ እናልፋለን። በትላንትናው ዕለት በደቡብ አፍሪካ የተደረሰውን የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴዎች እየተቸረው ነው ይላል የዕለቱ አብይ ርዕስ። እየተሰናዳ ነው፣ አድማጮች እንደደረሰ እናቀርባለን። ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ ይከፍታል ብሎታል። የሰላም ንግግሩ የሎጂስቲክስ ድጋፍ ያደረገችውና በሂደቱም ላይ በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየቶችን ሰጥተዋል። ስምምነቱን በማስመልከት አስተያየቶቻቸውን የሰጡ የፖለቲካ ተንታኞችንም ጨምሮ የዕለቱ አብይ ርዕስ እንደተሰናዳ ይቀርባል። አሁን ወደ ሁለተኛው ቅንብር ነው በቀጥታም ወስዳችሁ። ለአሜሪካ ድምፅ አስተያየታቸውን ያደረሱ በተለያዩ የኢትዮጵያ ክልሎችና ከተሞች የሚኖሩ ድምፆች ደርሰውናል። የአዲስ አበባ፣ አዳማ፣ አምቦ፣ ከደሴና ከሐዋሳ ዘጋቢዎቻችን ያሰባሰቧቸው ናቸው። የመጀመሪያውን ክፍል እንሆ።
ሸመቃ መልስ መርጊያ አባላለሁ። በትላንትናው ዕለት በደቡብ አፍሪካ የተፈጸመው የእርቅ ስምምነት እንደ ሀገራችንም እንደ ክልል እንደ ትግራይ ህዝብም ከፍተኛ የሆነ እንደ አማራ እንደ አፋርም ክልል ለሁሉም የዘለቄታ ሰላም ያመጣል ብለን እንጠብቀው ነው። እንዳጠቃላይ የዚህ ስምምነት ውጤት ወደፊት ለሀገራዊ ሰላምም ለአፍሪካም እንዳጠቃላይ ለዜጎቻችን ለኛ ለአጠቃላይ ለኢትዮጵያ ህዝቦች ስለእውነት የመጨረሻው ከሰው ሞት ምንጠቀመውም የተጠቀምነውም የለም። ጦርነት አይተናል፣ በሶማሊያ አይተናል፣ ከኤርትራ ወንድሞቻችን ጋር በተደረገው አይተናል። እንደገና በአገር ውስጥ አሁን በህዋትና በመንግስት መካከል የነበረው ውጊያ ያላግባብ ዜጎቻችን መከላከያ ኃይላችን ህይወቱን እንዲያጣ ዜጎች በመድኃኒት እጥረት በምግብ እጥረት እንዲጎዱ ምክንያት የሆነ ጦርነት እንዲያበቃ የሚያደርግ ነው። የውጭ ጣልቃ ገቦችንም የሚያሳፍር ነው ብዬ ነው የምወስደው። እኔ በህዝቡ ላይ የደረሰውን ሰቆቃ አይተናል። ይሄ ስምምነት ደግሞ በራሱም በቲፒኤልኤፍ በኩል የረገፉትን አማጽያን አይተናል። ከመከላከያችንም ከፋኖውም ከሚሊሻውም የተጎዳውን አይተናል። ተጨማሪ ጉዳት ማስተናገድ ስለማንችል እንደ ሀገር ስምምነቱ በአግባቡ መተግበር አለበት በሁለቱም በኩል። ቀጣይ ይሄ ስምምነት ተግባራዊ ይሆናል ብለን ሙሉ እምነት ይዘናል። ላይሆን ይችላል የሚል ነገር እኔ አልናገርም። መሆን የማይችልበት ነገር የለው። ሰልችቶናል። ህዝብ ተጎድቷል። መድኃኒት የሚፈልግ መድኃኒት አጥቶ ሞቷል። ሆስፒታሎች ተቃጥለዋል። ትምህርት ቤት ወድሟል። እህል ተቃጥሏል። ለማኝ ዘላለም ለማኝ ከመሆን የሚያድነን ስምምነት ነው።
አትራክሽ ይባላል። ስምምነቱ በአጠቃላይ ወደ ስምምነት መምጣታቸውን ደግፋለሁ። ብዙ የሰው ህይወት ተቀጥፏል። ስለዚህ የሰባዊ ኪሳራውም የኢኮኖሚ ድቀቱም መቋጨት ነበረበት። በዛ መልክ ሁለቱም በቅንነት አድርገውት ከሆነ እኔ በሁለቱም ላይ ብዙ እምነት የለኝም። በነገራችን ላይ ዞሮ ዞሮ ግን አሁን መጨረሻ ላይ በዛ መልክ ወደ ሰላም መምጣታቸው ጥሩ ነው። ግን እነዚህ ሰዎች መጨረሻ ላይ አሁን በተሸነፉበት ሰዓት ነው ድርድር የመጣው። ኦልሞስት ጦርነቱ ያልቀዋል። ያ እነሱ እንዲደራደሩ አስገድዷቸው ሊሆን ይችላል። ግን ኢትዮጵያዊነትን አስቀድመው ያን የነበራቸውን የማይመች አመለካከት ሰርዘው ከሆነ ጥሩ ነው። እስካሁን የተበላሸው ኢኮኖሚ በጣም አያሌ ሰው ህይወት ጠፍቷል፣ በተለይ የንጹሃን ያ ማለቁ መቋጨቱ በእኔ በኩል ጥሩ ነው።
ስሜ ዳኛቸው ሾት ይባላል። ተሴ ከተማ ነው ያለው። በጦርነቱ ጊዜ ከቤቴ ተፈናቅዬ ወደ ሌላ ቦታ ነበር የሄድኩት። ቤተሰቤ በሙሉ በጥሩ ሁኔታ ላይ አልነበረም። ወረራው በጣም አስከፊ ስለነበረ ባላሰብነው ሁኔታ ነው እንደዚህ የወንድም ጥቃት ይደርስብናል ብለን ያልገመትነው ነገር ነው። በጣም አስከፊ ነበረ። ልጆቼ አዲስ አበባ ሄደዋል፣ ባለቤቴ ደግሞ ሌላ ቦታ ነው ያለች እና በጣም አስቸጋሪ ሁኔታ ነበረ። እንግዲህ የህሊና ጠባሳ ጥሎ ያለፈ ሁኔታ ነው። መጀመሪያም ላይ ይሄ ጦርነት መነሳት አልነበረበትም። ኢትዮጵያውያን በባህላቸው የአገር ሽማግሌ፣ እናቶች፣ ታዋቂ ሰዎች ብዙ ጥረት አድርገዋል። ያኔ ተፈጽሞ ይሆናል ሰላም ተፈጥሮ ቢኖር እስካሁን ጥሎት ያለፈውን ጠባሳ ማናይ ይችል ነበር። ወደ ሰላም መምጣታችን በጣም አስደስቶኛል። የሰላም ለትግራይ ህዝብ በዋናነት አጠቃላይ ደግሞ ለኢትዮጵያ ህዝብ እድገታችንን ለማስቀጠል ይጠቅማል ብዬ አስባለሁ። ከጦርነት የሚገኝ ነገር ምንም ጥቅም የለም እና ሰላሙ ጥሩ ነው። አልቤን የገዛው ስምምነት የህወሓት ሰራዊት ትጥቅ እንዲፈታ በአንድ ሀገር ውስጥ ሁለት ሰራዊት መኖር የለበትም የሚለው ገዢ ሀሳብ ስለሆነ ይሄ በጣም የሚያስደስት ነው። ለወደፊትም ማንም አምባገነን ሊኖር አይችልም። የአፍሪካን ችግር በአፍሪካውያን ልጆቿ የመፍታት የቆየ ባህላችንን የቀሙን አካሎች አሁን ታግለን በአፍሪካ ህብረት ችግራችን መፈታቱ በጣም የሚያስደስት ነው። ወደፊትም መቀጠል አለበት። የዓለም አቀፉ ማህበረሰብ ደግሞ ይህንን አይቶ የአፍሪካን እድል ማስፋት መቻል አለበት።
ለመርካ ሰበረ አሁን በተፈረመው በተዋዋለት መሰረት በአስቸኳይ ወደ ተግባር ገብተው እኛም ከደሶቻችን እንድንገናኝ በየሆነ ቤትም ያለው ህዝብ ደግሞ በአስቸኳይ እንዲፈታ ያው ጠይቃለሁ። እንግዲህ ያው እንዲህ ከደረሰን ደግሞ ይፈታሉ ብየም ተስፋረታለሁ። ለአሁን የትግራይ ህዝብ እንግዲህ ወደ ነበረበት ለመግባት እኔ ኢትዮጵያዊ ነኝ ብሎ አብሮም ለነኖር ብዙ ስራ ይፈልጋል።
የትም ሄደ ሰርቶ ነው የትም እንዲማር የትም ሰርቶ እንዲኖር ህብረተሰባችን ሰላም ካለ ምንም ሰላም ስለሆነ ከሰላም ዋጋ ብዙ ስለሆነ የሰላም ዋጋ ብዙ ነው። ብዙ ህብረተሰብ ተጠቃሚ ነው የሚያስበው። ማንም ዜጋ ኢትዮጵያዊ ነው ዜጋ ተጠቃሚ ነው የሚያስበው።
አኪለ ካሳ ይባላለሁ። 02 ቀበሌ ነዋሪ ነኝ። በአፍሪካኖች አደራዳሪነት በመደራደራቸው በጣም ደስተኛ ነኝ። እንደ አፍሪካዊ ልካችን በአፍሪካዊነት መደራደራችን ደስ ብሎኛል። ከምንም በላይ ደግሞ ስምምነቱን በጣም ደስ ብሎኛል። ማንኛውም ኢትዮጵያዊ ነን። እነዛም ትግራዮችም ወገኖቻችን ናቸው። እኛም ደግሞ ከዚህም የተጎዱት አማራም ሆነ የአፋር ክልል ወገኖቻችን ናቸው። ማንኛውም ኢትዮጵያዊ መጎዳት የለበትም። እውነተኛ ሰላምና እውነተኛ እርቅ ከሆነ በጣም ደስተኛ ነን።
አመሰግናለሁ። ስሜን ስራ ኢብራሂም ይባላለሁ። የድሬዳዋ ነዋሪ ነኝ። ትናንትና በደቡብ አፍሪካ የተካሄደው ሰላም ስምምነት ለሳምንት የቆየው ትናንትና በሰላም መጠናቀቁ ከፍ ያለ ደስታ ነው የተሰማኝ። ምራሳ መስጠት የምፈልገው ነገር አለ። እሱ ምንድነው? አንድ ሀገር ስምምነቱ ማክበር አለባቸው። ከሌላ ሀገር ጣልቃ ሳይገባ የአፍሪካ ስምምነት መከበር አለበት የሚለው ነገር ሁሉም ወገኖ ሁለቱም ወገኖች መቀበል አለባቸው የሚለው አንዱ ማሳሰብ ወይም እንትን ማለት የምፈልገው ነው። ሁለተኛ ደግሞ እዛ የታጠቀውን ኃይል በሰላም በገባው ውል በስምምነቱ መሰረት በሰላም አሰረክቦ ሰላምን ቅድሚያ ሰጥቶ ለሀገሩ እዛ ያሉትን ትግራይ ማህበረሰብ የማዳን ስራ ቢሰራና እነሱም ደግሞ በኢኮኖሚ በልማት ብዙ ነገር ወደ ኋላ ቀርቷል። ዜጋ ናቸው። እንደ ዜጋ ያንን ዜጋ ቅድሚያ ለመስጠት ያለው ርክክብ ያለውን ሂደት ቶሎ በአፋጣኝ ጨርሶ ወደ ሰላም እና ወደ ልማት ሀገሯ ቢገባ የኢትዮጵያን አንድነት በጋራ ብናሰጣት ደስ የሚል ተስፋ ነው የሚገባኝ የምጠብቀው። ሁለተኛ ደግሞ እዛ ያለው ወገን የማስረከቡና የመቀበሉ ነገር ፈቃደኝነት መኖር አለበት። የነሱ ፈቃደኝነት ከኢትዮጵያ ፌደራል መንግስት ውጪ የትግራይ ማህበረሰብ ፈቅዶ አምኖ ይሄንን ተቀብሎ ርብርብ አርግቶ ቶሎ ሰላሙን ወደ ልማት መቀየር አለብን የሚለው ነገር ማሳሰብ ፈልጋለሁ።
ተፈቃደኝ ነበር ከልጄ ጋር ወደ አዲስ አበባ ውጭ ሀገር አለ ልጄ አንበሳው ክንፈ የሚባለው ከሱ ጋር ለመገናኘት እዚህ ከመጣሁ በቃ ተዘግቼ ቀረሁት። በጭንቀት ስኳር አልነበረችም ስኳር ተይዤ ደም ግፊት አልነበረኝም ግፊት ተይዤ ስንት መከራ በመከራ በመድኃኒት ነው የምኖረው። አሁን እዚህ አንድ አመት ሙሉ ወደ በሽታ ነው የተደረኩት። ይሄ ሰላም ለኔ በጣም 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 ደስተኛ ነኝ። ካቅሜ እድሜ ጨምራለሁ። አሁን በጣም ደስ ብሎኛል። ሰው ሰላም ሆኖ ወደ ልማት እንዲገሰግስ ወደ ርሻ ወደ ቤተው ታቁፈን ተቋቁፈን በሰላም እንድንኖር ምኞቴ እዚህ ነው የነበረ። በዚህ ሰላም ያደረጉት ለዓለም ብሉ ምስጋናዬን አቀርባለሁ።
የሚያደናቅፍ ይኖራሉ የሚል እምነት አለኝ። አሁን ሁለት ተሰላሚ ኃይሎች በዚሁ ነው በዚህ ድርድር ቢስማሙ ከውጭም ከውስጥም ሌሎች ኃይሎች ነበሩ ያው እንደሚታወቀው ማለት ነው። ከበስተጀርባ ሆነው ነገሩን ሲያጋግሉ የነበሩ ሌሎች ኃይሎች አሉ። እነዚህ ኃይሎች አሁን በዚህኛው ስምምነት እንደው ይገዛሉ የሚል ትንሽ ፍራቻ አለ።
ትግራይ ህዝብ ከዚህ አጣጣቶ ተዝግቶ ነው ያለው። ከምንም ተለይቶ ነው ያለው። ከማንም ዓለም ተለይቶ ነው ብቻው ተዝግቶ የሚኖር ህብረተሰብ ስለሆነ ከዓለም ጋር ይገናኛል። ትምህርት የሚኖር ህክምና ያገኝ ማንም ሰው አመቱ ሁሉ ነገር እንዲከበርለት ይፈልጋል እንደማንም እና በጣም ደስ የሚል
እኔ አሁን ለዚህኛው ለገለም ነገር ማለት በሁሉም ወገን የነበረውን ጥፋት በሙሉ ታርሞ እንግዲህ ወደ ነበረበት ሁኔታ ይመለሳል የሚል ተስፋ አለኝ። እንደዛ ካረጉም ደግሞ እንግዲህ ይፋጠናል የሚል እምነትም አለ። የአራቱን አመት እንኳን ባናስታውስ በተለይ ያለፉት ሁለት የጦርነት አመታት የትግራይ ህዝብ እንግዲህ ነው የነበረበትም ሁኔታ
እንዲሁ ባጭሩ ዘርዝሮ ለመናገር ይከብዳል። አያልቅም ግን እንዲህ አሁን ከቀጠለ እየተባለ እንዳለው ከቀጠለ ግን የትግራይ ተጠቃሚ ነው። ሰላም ነው፣ ሰላም ካለ ሁሉም ይኖር። ሰው ሰርቶ ማግኘት ይችላል። ከአንድ ቦታ ወደ አንድ ቦታ ተዘዋውሮ የፈለገው ማድረግ ይችላል። በተለይ ሰላም ሁሉም ማሰራ ሰላም ካለ ሁሉም ይገኛል። በፍቅር እንደነበረው ድሮ ከኢትዮጵያ ወደ ትግራይ ከትግራይ ወደ ኢትዮጵያ እየተመላለስን አንድ ላይ ከአንድ ሆድ የወጣንም ብለን ነው ምንረው የነበር ነው እና እንደዛ ብለን እንነር ተስፋ አረጋለሁ።
ሁለቱም ተፋላሚ ኃይሎች አሁን በጀመሩት አጠናክሮ ቢቀጥሉ እንግዲህ ህዝባችን ተጠቃሚ ይሆናል። ሁሉም ህዝብ እንግዲህ የኢትዮጵያ ህዝብ ነው፣ የትግራይ ህዝብ ተጠቃሚ ይሆናል። የትናንትናው ኑል አሁን በቅንነት አጠናክሮ እንዲቀጥሉ ማጸናቸዋል።
በሁለት ዓመት ሙሉ ተሳቀቀን በሽታ ላይ ተዳርገን ከወጣነው ከቤተሰባችን ከተዳራችን ከምናማናችን ተለያይተን ከልጃችን ተለያይተን ወልደን ተዋልደን አንድ ኢትዮጵያ ሆነን እንደዚህ ህዝቢ እንደቀጠል መርገፉ እኔ በጣም አዝናለሁ። ማንና ማን ነው? ምን ላመጣ ነው? እኛ ወደ ህርሻ እኛ ወደ ልማት ብንሄድ ጥሩ ነው። በዚህ ብዙ እንጠቀማለን። ወደ ልማታችን ስንወጣ ወደ ሀብታችን ስንሄድ ወደ ትግራይ በነበርነት ተዳራችን ትግራይ ነው መቀሌ ነው። በዚህ ሰላም የተደረገ እግዚአብሔር ጥሩ እንትን ያርግልን መፈጸምታውን ያርግልን እንጂ እኔ ደስተኛ ነኝ፣ በፈውክሌ ደስተኛ ነኝ።
መላከ ሰላም ባሩን ባሩን ባህር ዳር ሀገረ ስብከት የደብረ ሰላም ባለደረባ አስተዳዳሪ ነኝ። እንግዲህ የእውነት እንዲሆንልን አብዝተን እንጸልያለን። አሁን መጀመሩ ሳይሆን ለይስሙላ ሳይሆን ለአፍ ካፍ ሳይሆን ከልብ ሆኖ እስካሁን ድረስ ያለፉት ወገኖቻችን፣ የሞቱት ወገኖቻችን፣ በህይወት ያሉትም የቆሰሉት ወገኖቻችን እንደ አለፈው ትምህርት ሆኖን የወደሙ ሀገር ትንሳኤው ሀገር ራሱ ችግር ሆኖብን ቀጣይ ሀገራችን በልማት ብሎም ሀገራችን ኢትዮጵያ ሰላም ሆና ሀገራችን በዚህ ልክ ወገን ሰላም ሆኖ ማየት እንደምንችል ሁላችንም ምኞታችን።
ጌታነው ድን እባላለሁ። በአምቦ ዩኒቨርሲቲ ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ነኝ። በፕሪቶሪያ የሰላም ንግግር ወይም ደግሞ ስምምነት ዙሪያ አስተያየት ለመስጠት ነው። ትናንት የተፈረመው ይህ ሰላም ንግግር በሰሜኑ ሀገራችን ክፍል ሲካሄድ የነበረውን ጦርነት በድርድር ለመፍታት ለመቋጨት ከስምምነት ላይ የተደረሰ ድርድር ነው። ይህ ድርድር የወቅቱን የሀገሪቱን ነባራዊ ሁኔታ ግምት ውስጥ ያስገባና ግጭትን በጦርነት ፍጹም ሰላማዊ መንገድ ለማጠናቀቅ የተደረሰ ስምምነት ነው። ይህ ይበል የሚያሰኝና በመላው ሀገሪቱ በአሁኑ ሰዓት እንዲሁም በተለያዩ የሀገሪቱ ክፍሎች ላይ የተካሄዱ የሚገኙ ግጭቶችንም በተመሳሳይ መልኩ ለመፍታት እንደ እርሾ የሚያገለግል ስምምነት ነው። አይ ሆፕ መንግስትም ሆነ ሌሎች ተፋላሚ ወገኖች ከዚህ ድርድር ብዙ ነገሮችን ይማራሉ የሚል እምነት አለኝ። ይህ በመላው ሀገሪቱ እየተካሄዱ የሚገኙ በአራቱ ማዕዘናት በኦሮሚያ፣ በደቡብ፣ በቤንሻንጉል በእነዚህ ሁሉ ክልሎች ውስጥ እየተካሄዱ የሚገኙ ግጭቶችን በሰላማዊ መንገድ ለመፍታት እየተደረገ ያለውን ጥረት እንደ እርሾ ያገለግላል የሚል እምነት አለኝ። በጣም አስደሳች ስምምነት ነበር።
ዘመዱ ደም ስትበላለው በሐዋሳ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር ነኝ። ዛሬ በጣም ደስ ብሎኛል። እጠብቀው የነበረ ነው ከሞላ ጎደል ይመስለኛል። ይሄ ድርድር በአብዛኛው በአፍሪካውያን አይፈታም የሚል ግምት ነበረው፣ ግን መንግስት በያዘው አቋምና ሌሎች አፍሪካኒዝም የሚያቀነቅኑ ሰዎች በጉዳዩን ይሄ ግጭት በአፍሪካውያን የመደራደር አቅም ይፈታል የሚል እምነት ነበራቸው። ከጣሉት እምነት ባሻገር ስመለከተው ይሄ ነገር መወሰኑ ትክክል ነው ባይ ነኝ። እንደታሰበውም ድርድሩ የተሳካ ነው ብዬ አስባለሁ። በእርግጥ ይሄ የመጀመሪያው ምዕራፍ ሊሆን ይችላል። ቀጥሎ በሌሎች ፖለቲካዊና የተቀሩ ርዕሰ ጉዳዮች ላይ የሚፈቱ ነገሮች እንዳሉ ሆነው ግን አሁን ተስፋ ሰጪ ነገር ማየታችን በጣም ጥሩ ነው።
አስር አለቃ ጌታቸው ተፈራ እባላለሁ። አድራሻዬ እዚሁ አዳማ 03 ቀበሌ። በአገራችን ላይ እኛ እንደውም አብረን ተዋልደን አብረን ያደግን የተፈጠርን እግዚአብሔር ሰዎች ሆነን ለዚህ ማብቃታችን በጣም እኔ ደስ ነው ያለኝ። 3 አመት ወይ 4 አመት የነበረው ቁስ ከፍተኛ ቀውስ የነበረው አሁን መፍትሄ ይገኛል። መፍትሄው ምንድነው? ህዝባችንም መንግስታችንም እና አንደኛ ደግሞ ያ ብዙ ንብረት የወደመ አለ፣ ብዙ የሰው ህይወት የተንተን ያለ እንሰሳት ምንም አልቀረም። ያ በጣም ከፍተኛ መፍትሄ ይኖራል ብዬ እኔ በውስጤ በደንብ በሚከባ ነው በጣም ደስ የሚለኝ እና ይገኛል መፍትሄ ይገኛል። አንደኛም ከሰራዊቱ ጋር ጀግና ሆኖ ከሰራዊቱ ጋር አብሮ ከቆምን መፍትሄ ይገኛል ብዬ አስባለሁ። የትግራይ ህዝብ ይሄንን ነው የሰላም ፍቅር ነው የሚፈልገው። የትግራይ ህዝብ የሰላም ፍቅር ይፈልጋል። የትግራይ ህዝብ ጓደኛንም አብሮ የተዋለደ ነው እና ይሄ ነው ምንም ብዬ የምነግርህ።
አድማጮች ከአዲስ አበባ አዳማ አምቦ ደሴና ሐዋሳ በተጨማሪ ድሬዳዋና ባህር ዳርን ነዋሪ ሆኑ አድማጮች ሰጧቸው አስተያየቶች ነበር የተከታተላችሁት። ቆየት ብለን ደግሞ የሌሎች አስተያየት ሰጪዎችን ድምጽ እናሰማለን። የእለቱ አብይ ርዕስ እየተሰናዳ ነው እንደደረሰም እናቀርባለን። አሁን ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ የሀገር ውስጥ ተፈናቃዮች ቁጥር መቀነሱን ዓለም አቀፉ የፍልሰተኞች ድርጅት IOM ጠቁሟል። ድርጅቱ መሰንበቻውን ባወጣው መግለጫ ትግራይን ሳይጨምር በመላው ኢትዮጵያ ያለው የሀገር ውስጥ ተፈናቃይ ቁጥር ከ2.7 ሚሊዮን በላይ መሆኑን ነው ያመለከተው። ይህ አሃዝ ግን ባለፈው አመት በዚህ ወቅት ከነበረው ጋር ሲነጻጸር የ1.5% ማነስ አሳይቷል ነው ያለው። በሌላ በኩል በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አሁንም በኢትዮጵያ ከ12 ሚሊዮን በላይ ህፃናት የሰብአዊ ድጋፍ ያስፈልጋቸዋል ሲል ጠቁሟል። ለዚህ ዘገባ ገልሙ ዳዊት።
ዓለም አቀፍ የፍልሰተኞች ድርጅት IOM ባለፈው አርብ በኢትዮጵያ ስላለው የፍልሰተኞች ሁኔታ ባወጣው መግለጫ በአገሪቱ ያለው የተፈናቃዮች ቁጥር በ1.5% መቀነሱን አስታውቋል። እንደ ድርጅቱ አሃዝ ግጭት ያለበትን የትግራይ ክልልን ሳይጨምር አሁንም በኢትዮጵያ ከ2.7 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለው ይገኛሉ። ከተፈናቀሉት 2.7 ሚሊዮን በላይ ዜጎች ከ1.5 ሚሊዮን በላይ የሚሆኑት በግጭት ምክንያት የተፈናቀሉ ናቸው ያለው የIOM ሪፖርት ከ533,000 በላይ የሚሆኑት በድርቅ ሳቢያ፣ የተቀሩት ከ123,000 በላይ የሚሆኑት ደግሞ በተለያዩ ማህበራዊ ጫናዎች ቤት ንብረታቸውን ጥለው የሄዱ እንደሆኑ አመልክቷል። የሶማሌ ክልል ከ1 ሚሊዮን በላይ ተፈናቃይ በመያዝ የመጀመሪያውን ደረጃ ሲይዝ፣ ኦሮሚያ፣ አማራና ደቡብ ብሔር ብሔረሰቦችና ህዝቦች ከ2-4 ያሉትን ደረጃዎች መያዛቸውን ሪፖርቱ ጠቁመዋል። እንደ ሪፖርቱ 507 ተፈናቃዮችን በማስተናገድ በመጨረሻ ላይ ተቀመጠው የድሬዳዋ አስተዳደር ነው። የተባበሩት መንግስታት የፍልሰተኞች ጉዳይ ቢሮ አሃዙ በሰኔና ሐምሌ የተመዘገበ መሆኑንም ጠቅሷል። ከትግራይ ክልል በተጨማሪም አሁንም የጸጥታ ችግር የሚስተዋልባቸው የደቡብና ምዕራብ ኦሮሚያ አካባቢዎች፣ አንዳንድ የቤኒሻንጉል ጉሙዝ ክልል ቦታዎችም በጥናቱ እንዳልተካተቱ ገልጿል። አቶ ገረሙ ወሊቃ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ወይንም የኦሮሚያ ቡሳ ጎነፋ ቢሮ ምክትል ኃላፊ ናቸው። አሁንም በክልሉ ከ200,000 በላይ ሰዎች በጸጥታ ችግር ከቤት ንብረታቸው ተፈናቅለው እንደሚገኙ ለአሜሪካ ድምጽ ተናግረዋል።
ረቆንሳ ማይኒ አማ ከነጀት የሮንዳ ካበት ታውን እንደሱ የና ነገኝ ፎየው
ከጸጥታ ችግር የሚፈናቀሉ ሰዎችን አሃዝ ለማወቅ አንዱ ችግር የአካባቢያቸው ሰላም ሲሻሻል ወደ ቀያቸው ይመለሳሉ። ዳግም ችግር ሲከሰት ደግሞ አሁን የሚፈናቀላሉ። ስለዚህ በእርግጠኝነት አሃዛቸው ይህን ያህል ነው ብሎ ለመናገር አስቸጋሪ ነው። ላለፉት ጊዜያት ወደ 461,000 ተፈናቃዮችን ነበር ስንደግፍ የነበር ነው። አሁን ብዙዎቻቸው ወደ ቤታቸው ተመልሰው የተቀሩት ከ200,000 በላይ የሚሆኑት ደግሞ ድጋፍ እያገኙ ነው። አሁን በጸጥታ ችግር የሚፈናቀሉት ሁኔታው ሲሻሻል ይመለሳሉ፣ ችግር ሲኖር ደግሞ ይሸሻሉ። ሌላው ደግሞ በተለይ ከምራብና ማከላዊ ምራብ ኦሮሚያ የሚፈናቀሉ ሰዎች ብዙዎቹ በመጠለያ የሚኖሩ አይደሉም፣ ዘመድ ተጠግተው የሚኖሩም ስላሉ አሁንም በእርግጠኝነት በግጭት ቤት ንብረታቸውን ጥለው የሄዱ ሰዎችን ቁጥር ማወቅ አዳጋች ነው።
አቶ ገረሙ በኦሮሚያ ያለው የተፈናቃዮች ብዛት እየቀነሰ ነው ካሉ በኋላም በተለይ በIOM ሪፖርት ያልተካተቱትን የኦሮሚያ ዞኖችን ሁኔታ እንደሚከተለው አብራርተዋል።
ለምሳሌ በኢሉ አባቦራ ያለውን ሁኔታ ከወሰድክ የአካባቢው ማህበረሰብ እርስ በርሱ እንዲረዳዳ ነው እየተደረገ ያለው። ያን ያህል ከቁጥር ውጪ የሆነ የለም። ያ ብቻ ሳይሆን በፊት በጸጥታ ችግር ከየአካባቢያቸው ተፈናቅሎ የነበሩ ሰዎች እየተመለሱ ናቸው። ባለፉት ጊዜያት ካሉት ጋር ሲነጻጸር እየተሻሻለ ነው።
አቶ ገረሙ የክልሉ መንግስት ለነዚህ ተፈናቃዮች በተቻለው መጠን የሰብአዊ ድጋፎችን በማድረስ ላይ መሆኑንም አክለው ተናግረዋል። በተመሳሳይ መልኩ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍም ቅዳሜ ባወጣው መግለጫ አሁንም በኢትዮጵያ ከ12.5 ሚሊዮን በላይ ህፃናት የሰብአዊ ድጋፍ እንደሚያስፈልጋቸው ገልጿል። ድርጅቱ በሰሜኑ ኢትዮጵያ ግጭት ከ540 ሺህ በላይ ሰዎች ከትግራይ፣ አፋርና አማራ አሁንም መፈናቀላቸውን የገለጸ ሲሆን ያለው የጸጥታ ችግር አስፈላጊውን የሰብአዊ ድጋፍ ለተረጂዎች ለማድረስ እክል ሆኖ እንደቀጠለ በመግለጫው አመልክቷል። አሁን በግጭቱ ለተጎዱት ድጋፍ ለማድረግ ከ532 ሚሊዮን ዶላር በላይ እንደሚያስፈልገው የገለጸው ዩኒሴፍ ይህም በአንድ ዓመት ውስጥ የ281 ሚሊዮን ዶላር ጭማሪ ማሳየቱን ጠቁሞ ከተፈለገው የእርዳታ ገንዘብ እስካሁን 201.6 ሚሊዮን ዶላር ብቻ ማግኘቱን ይፋ አድርጓል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መሆኑን ያመለክታል። ቀደም ብዬ በመግቢያው ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። ወደዚያው እናልፋለን። በትላንትናው ዕለት በደቡብ አፍሪካ የተደረሰው የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተቸረው ነው ይላል ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ። ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ ይከፍታል ብሏል። ለሰላም ንግግሩ አስፈላጊውን ድጋፍ ያደረገችውና በሂደቱ ላይም በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ስምምነቱን በማስመልከት አስተያየታቸውን የሰጡ የፖለቲካ ተንታኞችም አሉ። ስምምነቱ ዘላቂ ሰላምን በሚያሰፍን መልኩ የተፈጸመ ነው ይላሉ። ኬኔዲ አባተ ነው ያቀናበረው።
የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ዛሬ 2 ዓመቱን ደፍኗል። ጥቅምት 24 2013 ዓ.ም ምረት የተቀሰቀሰውና በሁለት ዓመታት እድሜው በሺዎች የሚቆጠሩ ዜጎችን ለሞት ሚሊዮኖችን ደግሞ ለመፈናቀል ያደረገውን ይህን ጦርነት በሰላም ለመቋጨት በሁለተኛ ዓመት መታሰቢያው ዋዜማ ላይ የኢትዮጵያ መንግስትና ህወሓት ብዙዎች ተስፋ የጣሉበትን ስምምነት ተፈራርመዋል። የአፍሪካ ህብረት ከፍተኛ አደራዳሪ ቡድን አባላት የሆኑት በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆና በረዳቶቻቸው በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የደቡብ አፍሪካ የቀድሞ ምክትል ፕሬዝዳንት ዶክተር ፉሙዙ ሌምላምቦ ንጉካ አሸማጋይነት ከጥቅምት 14 2015 ዓ.ም ምረት ጀምሮ ለ10 ቀናት በጥብቅ ምስጢር ሲካሄድ በቆየው የሁለቱ ተፋላሚ ወገኖች የሰላም ንግግር ስምምነት ከተደረሰባቸው ነጥቦች መካከል በአስቸኳይ ግጭት ማቆም፣ ኢትዮጵያ አንድ መከላከያ ሰራዊት ብቻ እንዳላት ታሳቢ በማድረግ በተቀናጀ መልኩ በስርዓት በተከታታይ ና በሂደት የሚመራ የህወሓት ታጣቂዎችን ትጥቅ ማስፈታት እንደሚገኝበት ዋና አሸማጋዩ ፕሬዝዳንት ኦባሳንጆ ተናግረዋል።
The two parties in the Ethiopian conflict have formally agreed to the cessation of hostilities as well as to systematic, orderly, smooth and coordinated disarmament.
በጦርነቱ ውስጥ እየተሳተፉ ያሉት ሁለቱ አካላት ግጭት ለማቆም በይፋ ተስማምተዋል። በተቀናጀ መልኩ በስርዓት የሚመራ የትጥቅ መፍታት በተከታታይና በሂደት እንዲካሄድ፣ ህግና ስርዓት ለማስፈን በትግራይ የተለያዩ አገልግሎቶችን ለማስጀመር፣ ያልተገደበ ሰብአዊ አቅርቦት እንዲጀመር፣ ለሲቪሎች በተለይም ለሴቶች፣ ህፃናትና ሌሎች ተጋላጭ የህብረተሰብ ክፍሎች ልዩ ጥበቃ ማድረግ ሌሎች የስምምነቱ አካላት ናቸው። በአገር ውስጥና በውጭ ለሚገኙ ኢትዮጵያውያን የሚመለከታቸው አካላት ሁሉ ደህንነታቸውን ማረጋገጥም በስምምነቱ ተካቷል ነው ያሉት። ሁለቱ አካላት በትናንትናው ዕለት በደቡብ አፍሪካ ፕሪቶሪያ ያደረጉት ይህ የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተቸረው ነው። ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ የሚከፍት ነው ብሏል። አክሎም ስምምነቱ የጦር መሳሪያ ድምጾችን ጸጥ ለማሰኘት የሚደረገው ጥረት አንድ ወሳኝ እርምጃ ነው ያለ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስጠበቅ በማድረግ ጦርነቱ በአስቸኳይ እንዲቆም ያልተገደበ ሰብአዊ አገልግሎት እንዲጀመር አገልግሎቶችን ወደ ነበሩበት ለመመለስ እንዲሁም ተጎጂዎችን እንዲያገግሙ ለማድረግ የእርቅ ሂደትን ለማስቀጠልም ጠንካራ መሰረት ይጥላል በማለት ነው የገለጸው። ውይይቱን በማመቻቸት ከብዙዎች አድናቆት የተቸራቸው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ደግሞ ይህ በትግራይ ሰላምና መረጋጋት ላይ የተመሰረተ ወሳኝ እርምጃ የኢትዮጵያን ሁለንተናዊ ጥቅም ለማስጠበቅ በሚል በዋናነት በተወያዮቹ መሪነት እየተሳካ ነው ሲሉ የኢትዮጵያ መንግስትና ህወሓት የደረሱትን ስምምነት አድንቀዋል። የአፍሪካ ህብረት አሁንም ጥረታቸውን ለመደገፍ በቁርጠኝነት ይቀጥላል ሲሉም ገልጸዋል። ለሰላም ንግግሩ የሎጂስቲክስ ድጋፍ እንዳደረገች የተነገረላትና በሂደቱ ላይ በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። የአገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል የተደረገውን የግጭት ማቆም ስምምነት ፊርማ በደስታ እንቀበላለን ብለዋል። ሚኒስትሩ በፊተር ገጻቸው ባስተላለፉት መልእክት የአፍሪካ ህብረት በሰሜን ኢትዮጵያ ሰላም ለማምጣት ላደረገው የላቀ ጥረት እናመሰግናለን ሲሉ ማክለዋል። ዩናይትድ ስቴትስ የአፍሪካ ህብረትን ቀጣይ ጥረት በቅርበት መደገፏን እንደምትቀጥል በመግለጻቸውንም መስሪያ ቤታቸው ባወጣው መግለጫ አመልክቷል። ስምምነቱ በትግራይ ክልል ያሉ ሰብአዊ ቀውሶችን ለመቅረፍ ወሳኝ ነው ያሉት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ደግሞ ዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑኳ በኩል ገንቢ ሚና መጫወቷን ተናግረው ድጋፏ እንደሚቀጥል ማረጋግጠዋል።
We've made clear to the parties over the course of these talks in South Africa and before that that we are there to support diplomacy.
በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ ይሄድነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል። ከአፍሪካ ህብረት ጋር መስራታችንን እንቀጥላለን። ይህንን ውይይት ከሚያስተባብሩት በቀጠናው ካሉ ሌሎች አካላትና ከራሳቸው ከተወያዮቹ ጋር መገናኘታችንንም እንቀጥላለን ነው ያሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ በሁለቱ ወገኖች መካከል የተደረገውን ስምምነት የሁለት ዓመቱን ጦርነት ለማስቆም ወሳኝ የመጀመሪያ እርምጃ ነው ሲሉ ገልጸውታል። የህይወት አድን ሰብአዊ እርዳታ ለማቅረብና ማህበራዊ አገልግሎቶችን ወደ ነበሩበት ለመመለስም ጉልህ አስተዋጽኦ አለው ብለዋል። ተመሳሳይ መልእክት ያስተላለፉት የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ስምምነቱ በፍጥነት እንዲተገበር ጠይቀዋል። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ይህን ስምምነት በማስመልከት ለአሜሪካ ድምጽ አስተያየታቸውን የሰጡ የፖለቲካ ተንታኞችም ስምምነቱን አድንቀዋል። የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ሁለቱ አካላት ዘላቂ ሰላምን በሚያሰፍን መልኩ ስምምነት ላይ ደርሰዋል ሲሉ ገልጸዋል።
ትናንትና ኢትዮጵያና ቲፒኤልኤፍ የደረሱበት ስምምነት እንግዲህ ይታያል። እንግዲህ እንዳንድ ኢትዮጵያዊ በችግር ውስጥም በሁሉም በደስታ ውስጥ ማበል እዚሁ ያለን ስለሆነ የተናስቱ ስምምነት ለኢትዮጵያ አዲስ ምዕራፍ ነው። የአፍሪካ ችግር በአፍሪካ እንዲፈታ ነው የምትፈልገው ኢትዮጵያ። ይህ ሌሎቹን ከመተካከር አይደለም። ሌሎቹ የእኛን ችግር በእነሱ ልክ አያዩትም። ያው ማንኛውም ሀገር የሚሰራው ለሀገሩ ብሔራዊ ጥቅም ነው። ስለዚህ ለራሳቸው ጥቅም እንዲያውሉት ስለፈለጉ ከዚህም ታይቷል። እንግዲህ አይሲሲ ጥሩ ምሳሌ እኮ ነው። ከዛ በኋላ ነው ይህ ጉዳይ የአፍሪካ ችግር በአፍሪካ ይፈታ የሚለው ነገር የመጣው። ሌሎቹ ሊደግፉን ይችላሉ፣ ሊያግዙን ይችላሉ። ቢኮዝ በአንድ ዓለም ውስጥ ያለን ዲፕሎማሲ በባህሪው ሰጥቶ መቀበል ነው። በሌላ አነጋገር ቋሚ ወዳጅም ቋሚ ጠላትም የለም፣ ቋሚ ኢንተረስት ነው እንጂ። ስለዚህ ከዚህ አንጻር ስትወስደው ኢትዮጵያ ይሄ ኒዮኮሎኒያሊዝም ያደረሰባትንም ጫና በአንድነት በጋራ ሆና የደመደመችበት አንግል ነው። አሁን ስምምነቱ ቀላል አይደለም፣ ትልቅ ምዕራፍ ነው።
የፖለቲካ ተንታኙ ዳዊት መሃሪም እንዲሁ ስምምነቱ ሰላምን ለማስፈን የሚያስችሉ ነጥቦች ሁሉ የተካተቱበት ነው ብለዋል።
በጣም ነው ደስ ያለኝ። በጣም ሙሉ በሙሉ ያልተገመተ ማለት ባይቻልም ግን በዚህ ፍጥነት ደግሞና በዚህ ደረጃ ስምምነት ተደርጎ ለዚህ ደርሳል ብሎ መጠበቅ ግን የሚቻል አይመስለኝም ነበርና ሰርፕራይዝ ለሀገራችን። ስለ ሉዓላዊነት ብዙ ተወርተዋል፣ ስለ ቴሪቶሪያል ኢንተግሪቲ ብዙ ተወርተዋል። የተደረሰው ስምምነት በጣም ኮምፕሬሄንሲቭ የሚባል አይነት እና ኦልሞስት ሁሉንም ጉዳዮች ያካተተ በመሆኑ በጣም ነው ደስ ያለኝ። ከህወሓት በኩል የሚጠበቀውን እንዲሁም ደግሞ መንግስት ማድረግ ያለበትን በተመለከተ ዘላቂ የሚባል ሰላም ውጊያዎች በብዙ አይነት መንገድ ሊጠናቀቁ ይችላሉ። ጦርነት መንደሳ ነገር ግን ዘላቂ ሰላም ማረጋገጥ ግን ጦርነትን ከማሸነፍ ያለፈ ነው። ጦርነቱን የመጨረሱ ፍላጎት እውነተኛ እስከሆነ ድረስ ከዚህ ውጪ ሌላ አማራጭ ነበረም ይያስበ ከዚህ ውጪ ያሉት አማራጮች ጦርነቱን በሌላ መልኩ ለማስቀጠል የሚደረጉ ሊሆኑ ይችሉ ነበር።
ሁለቱም የፖለቲካ ምሁራን ለስምምነቱ ተግባራዊነት በቀጣይነት ከኢትዮጵያ መንግስትና ከህወሓት የሚጠበቁ ያሏቸውን ነጥቦች አንስተዋል።
ኢምፕሊመንቴሽኑ ዋናው ማሰሪያው ይሄ ጉዳይ ነው። ኢምፕሊመንቴሽኑ በዋናነት ወድቀው ኢትዮጵያውያን ላይ በተግባር ማውሪ ሁላችንም ጉዳይ ነው። አገሮቻችን ሊያግዙን ይችላሉ። ምዕራቡም ያለው በመስራቁም ያለው በሌላውም ሊያግዘን ይችላል። እኔ ብዙ ተስፋ ነኝ ያለኝ ከእንግዲህ በኋላ ጉዳዩ የጋራችን ነው። አብረን መስራት አለብን። አብረን በአንድነት መኖር አለብን። ግዛነታችንን መጠበቅ አለብን። መንግስት አሁን የጀመረውን የበለጠ ማጠናከር አለበት። ኢንክሉሲቭ የማድረጉ የማወያየቱ የአካባቢው ችግር አሁን ይሄ አካባቢ ላይ እንግዲህ ሰርቪስ እንዲደርስ እየተደረገ ነው። በአሁኑ ሰዓት እንደምታውቀው የባንኩ ጉዳይ አለ፣ የመብራት ጉዳይ አለ፣ የቴሌ ጉዳይ አለ። ለዛ ህብረተሰብ ቶሎ ይደርስለታል። ቲፒኤልኤፍ መተባበር አለበት። ኦፍኮርስ ግን ዋና አሁን መንግስት ነው ባለቤቱ። ለዛ ህብረተሰብ መንግስት ጥበቃውን እርዳታውንም ሁሉንም በቆራጥነት የማስኬዱ ሂደት መቀጠል ነው ያለበት፣ ማጠናከር ነው ያለበት።
በትናንትናው የተፈረመው ስምምነት ሰነድ ትክክለኛ ተገቢና ጠቃሚ ነው ብዬ ነው የማስበው። መንግስት ከህግም ከፖለቲካም ከጦርነት ትራዲሽንም አኳያ ትክክለኛ የሚባለው አማራጭ ወስዶ ነው የትናንትናው ስምምነት ያደረገው። ዘላቂ ሰላም ሊያሰፍን የሚችል ማለት ነው። አንድ ከጦርነቱ በፊት የተነጠቀውን መብት እና ወደ ጦርነቱ እንዲገባ ያስገድደው ምክንያት ለቀጣይ ጦርነቶች ሲድ የሚሆን ዘር ሆኖ እንዳይቀጥል ማስተናገድ ከሴኩሪቲ አኳያ ከፖለቲካ አኳያ የሚሰሩ ስራዎችን ያጠቃልላል። የቀጣይ ጦርነት ዘር የሚሆኑ ጉዳዮችን እና አካሄዶችን፣ ማዕቀቦችን፣ ኦሪንቴሽኖችን ማስተካከል አለበት። በጦርነቱ ምክንያት የመጣበትን እና የገጠመውን ወይም የተደቀነበትን የደህንነት ስጋት ሙሉ በሙሉ መቅረፍ መቻል አለበት። እነዚህ ሁለት ነገሮች ላይ ተመስርቶ ነው የሌሎች ነገሮች ስኬት የሚረጋገጠው። እና ደግሞ በዛ ውስጥ በዝርዝር የተቀመጡትን ሌሎች ከዚህ ጋር የሚያያዙ ነገሮች መስራት ከቻለ እርዳታ አቅርቦት ህገ መንግስቱን የተከተለ ወይም ደግሞ ህግን የተከተለ ከህግ አኳያ መፈታት ያለባቸው ነገሮች አሉ። እነሱ መፈታት አለባቸው። ቲፒኤልኤፍም በዚህም ሆነ በሌሎች ጉዳዮች ላይ ኃላፊነት አለበት። ሊሳካ ይችላል፣ ሊተገበር ይችላል ብዬ ነው የማስበው።
በውይይቱ ላይ የተሳተፈውን የኢትዮጵያ መንግስት ልዑክ በመወከል አምባሳደር ሬድዋን ሁሴን፣ ህወሓትን በመወከል ደግሞ አቶ ጌታቸው ረዳ ባደረጉት ንግግር ለስምምነቱ ተግባራዊነት ቁርጠኛ መሆናቸውን ገልጸው አወያዮቹን፣ ታዛቢዎቹንና ድጋፍ ያደረጉ ያሏቸውን አካላት ሁሉ ማመስገናቸው የሚታወስ ነው። ስምምነቱ ከተፈረመ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ለስምምነቱ ተግባራዊነት መንግስታቸው ያለውን ዝግጁነት ገልጸዋል። ለሰላም ያለን ቁርጠኝነት ጸንቶ ይቀጥላል ያሉት ጠቅላይ ሚኒስትሩ ለስምምነቱ ትግበራ የመተባበር ቁርጠኝነታችንም በተመሳሳይ መልኩ ጠንካራ ነው ሲሉ ባወጡት መግለጫ አስታውቀዋል። በፕሪቶሪያ የተደረሰውን ስምምነት ተከትሎ ከህዋት በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት የተሰጠ ይፋዊ መግለጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም የዕለተ ሐሙስ ምሽት ዝግጅታችን ነው የምትከታተሉት። አሁን በቀጥታ ቀደም ብለን ጀመር ወዳደረግነው የአድማጮች አስተያየት ነው የምናመራው። ኬኔዲ አባተና ገብረ ሚካኤል ገብረ መድህን ከአዲስ አበባ፣ መስፍን አራጌ ከደሴ፣ ዮናታን ዘብዲዮስ ከሐዋሳ፣ ገልሞ ዳዊት ከአዳማ፣ አስቴር ምስጋናው ከባህር ዳር፣ ናኮር መልካ ካምቦ፣ አዲስ ቸኮል ከድሬዳዋ ያሰባሰቧቸው ናቸው።
አዩ ዘውዱ መግራ ሮቢ ይባላለሁ። የትናንትናው ድርድር ትክክለኛና ተገቢ ለወደፊቱም የኢትዮጵያ ራዕይ ሊያስቀጥል የሚችል ነው። ከነሱ ጋር ያሉ ሌሎች ኃይሎችም አሉ። እነሱም አደብ ገዝተው ሊቀመጡ ይችላሉ።
አገራችንም እድገቷ ካሁን በኋላ ነው የሚወሰነው። መደራደራቸው ቆንጆ ነው። ምንም የጎደለ ነገር የለም። የኢትዮጵያ መብትና የህዝቡን አንድነት ጥቅማቸውን ባስከበረ መልኩ ነው ድርድር የተደረገው። ድርድሩ ግን ይሳካል ነው ብለው
ያሬድ በኃይሉ ባላለው የሃይለት አካባቢ ልጅ ነኝ። ስምንቱ አሪፍ ነው እና ነጥቦቹ አሪፎች ናቸው። ስፔሻሊ ተኩስ መቆሙና ኦልሞስት ከሁለት አመት በላይ የፈጀ ነው እና ብዙ ነገር ያጣንበትም ስለሆነ አሁን ላይ ተኩስ መቆሙና እንደዚህ ስምምነት ላይ መድረሳቸው ለኔ ጥሩ ነገር ነው። ምክንያቱም በጦርነቱ ሁለቱም አሸናፊም ተሸናፊም ማለት ነው። ሶ በእንደዚህ አይነት ወይ መፈታቱ ለሀገራችንም ያው ኢንተርናሽናል እንደሚሰሙትም ሰዎች ጥሩ ዜና ነው ብዬ ነው ማስበው። ቦርቱም ባኩም ላሉት አካላት እኔ በጣም እንጃ ከጎንጭ ጋርም ይወራንበት ነበርና ከዚህ በላይም ወደ ሰላማዊና ወደ ልማት ምንይልበትን ብዙ ይጠፋውን ነገር ስፔሻሊ የሰው ልጅ ባይመለስም ቢያንስ ንብረት መመለስ ስለሚቻል ብዙ ነገር ሰርተን ወደ ልማት ተፋጥነን ያው ነገሮችን ጥሩ ምናደርግበትን ወይ ምንፈልግ ሁለቱም አካላትም እኛም ሁላችንም ኢትዮጵያን ህዝብ በርብር ብናደርግ እኔ በጣም ደስተኛ ነኝ።
ስሜ አዜብ መኮንን እባላለሁ። በየደሴ ከተማ ነዋሪ ነኝ። በመሰረቱ የጦርነት ወቅት ጊዜ ደሴ ነበርኩኝ። ጦርነቱ የገፋ ሲመጣ ከከተማው ለተወሰነ ጊዜ ወጥቼ ነበር። ያው ጦርነቱ ያው አስከፊ ገጽታውን በሰፊው ያየሁበት እንትን ነው። ያው የሰው ልጅ ከሰላም በላይ ምንም እንደሌለና ከሀብትም ከንብረትም ሁሉ ዋናው ሰላም መሆኑን አይቼ ተገንዝቤያለሁ። አንዷ የጦርነቱ ሰለባ ተጎጂ እንደመሆኔ መጠን ማለት ነው ለሰላም ያለው ዋጋ ከፍተኛ በመሆኑ ወደ ሰላም መምጣቱ ትልቅ የመንፈስ እርካታ ነው የተሰማኝ። ምክንያቱም የሰው ልጅ ዋናው ትልቁ ነገር ሰላም ነው። ልማቱም ከሰላም ሲኖር ነው። ዲሞክራሲ መብትም የምታስከብረው በሰላም ጊዜ ነው። ሁሉም ነገር ቅድሚያው ሰላም ስለሆነ የሰላሙ መኖር የሰላሙ የድርድሩ በሰላም መቋጨት አስፈልጊ ነው። ወስተይ ነገር ስለሆነ አንዷ ተጠቃሚ አንዷ
ተላስተ ገነባላለ። ትላንትና በነበረው በተሰማው ዜና እዚህ በጣም ትልቅ ደስታ ነው የፈጠረብኝ። አብዛኛው የስምምነቶችን ለማንበብ ሞክሬያለሁ። በአብዛኛው እንደ ሀገር ኢትዮጵያን ወደፊት የሚያሻግር እስከዛሬ የነበረውን የሰላምን ፍላጎትን የበለጠ የሚያጠናክር የሁለቱን ወንድሞች የሚያቀራርብ በዚህ ከዚህ ጋር የሚያቀራርብ ስለሆነ እጅግ በጣም ተጠቃሚ ነው የሚያደርገን። እንደ ሀገርም ኢትዮጵያ አሸናፊ መሆኗን ያረጋገጥንበት በመሆኑ ደስ ብሎኛል። አፈጻጸሙ ያው ዋናው ስራ ይፈልጋል። በነገራችን ላይ ሁለት ነገር ይገነባሉ። አንደኛው የፈረሱ ተቋማት ናቸው። እነሱ ችግር የለባቸውም። ኮስት ነው የሚፈልገው። ትልቅ ስራ የሚፈልገው ግን አመለካከትን ማስተካከል ነው። ብዙ መሬት ላይ መስተካከልና ሁለቱን ህዝቦች ከማቀራረብ አንፃር ይሰሩ የሚገባቸው ስራዎች አሉ። እነሱ ሰፊ ስራ ይፈልጋሉ። ነፃ የሆነ ውይይት ይፈልጋሉ። አንድ ሀሳብ ነው። ሁለቱም አካል መልማት ይፈልጋል፣ ማደግ ይፈልጋል። ስለ አንድ ሀገር መስማማት አያቅተንም። ዋናው ነገር እኛ እንድንናገር እድሉ ሳልተፈጠረልን ነው።
ሙሴ ዘውዴ እባላለሁ። ፈረንሳይ አካባቢ ነው የምኖረው። እንደ ወጣትም እንደ ዜጋም እንደ ኢትዮጵያዊነትም ማለት ጥሩ ነው፣ ደስ ይላል ስምምነቱ እንደዚህ ፍትሃዊ በሆነ መንገድ ላይ መሆኑ ደስ ይላል። ነገር ግን ዘገየ ነው። ምክንያቱም አሁን አልነበረም ይሄ ስምምነት መሆን የነበረበት። እነሱም ጊዜ ወስደዋል። ምክንያቱም ብዙ ሰው አልቋል። ነገር ግን እንደ ሃይማኖትም እንደ ኢትዮጵያዊነትም ስናየው ደግሞ አሁን የሞተውን ማሰብ ሳይሆን የተረፈውን ማየትም መልካም ነው። የትግራይም ህዝብ ለምሳሌ እኛ አማራ ነን። የትግራይም ህዝብ ለሁለት አመት መብራትም በተለያዩ ነገሮችም እንደተጎዱ እናውቃለን። እንዲሁ በአማራ ክልልም ግድያዎች እንደነበሩ እናውቃለን። ዞሮም መረረም አሁን ወደዚህ ሰላም መምጣቱ አሪፍ ነው፣ ደስ ይላል። ማለት ትግራይም አሁን ባለበት ትጥቅ ፈቶ ያለውን ነገር በፌደራል ስር ሆኖ እንዲተዳደር መደረጉ መልካም ነው። ነገር ግን እንደ ጥያቄ የማነሳው ግን አንድ ነገር አለ። ምንድነው? እነዚህ ፖለቲከኞች እያወቁት ነው። ጥፋቱ የራሳቸው ጥፋት እንደሆነ አውቀው ህዝብ አስጨርሰዋል። እነዚህ ስማቸውን ባንጠራም እግዚአብሔር የሚያቃቸው ፖለቲካውም የሚያቃቸው ሰዎች፣ እነሱ ግን በህግ ጥላ ስር እንዲሆኑ መደረግ አለበት። ከዚህ በኋላ ላለው ነገር ምንድነው? የፌደራል መንግስቱ ለዚህ ባለው እዚህ አዲስ አበባ ላይ የሚያደርገውን በጎ አድራጎት ሁሉ ትግራይም ህዝብ ምክንያቱም የትግራይም ህዝብ አሁን የፌደራል መንግስት ገብቶ እርዳታ እንዳደረገላቸው ውሃ መብራትም እንደገባላቸው ሲያው በጎ አድራጎት ስላየ ህዝቡም በሰላማዊ ይኖራል ብዬ ነው የማስበው። ነገር ግን ፖለቲከኞች እንግዲህ የፖለቲከኛ ልብ ለማወቅ ይከብደኛል ለኔ። እንደ ዜጋ ግን ህዝቡ ግን በሰላም እንደሚኖር እኔ 100% ውስጤ ይገምታል ማለት ነው። እኔ ማስተላልፈው መልእክት ምንድነው? በቃ ይበቃል። ከዚህ በኋላ ጥፋት ምን ያደርግልናል?
ግርማ አሸብር እባላለሁ። የባህር ዳር ዩኒቨርሲቲ አስተማሪና የዩኒቨርሲቲው የውስጥ ግንኙነትና ኮሙኒኬሽን ዳይሬክተር ነኝ።
የአፍሪካ ህብረት በደቡብ አፍሪካ ሁለቱን አካላት ወይም ደግሞ ኢትዮጵያ መንግስትንና ቲፒኤልኤፍን በማገናኘት በተለይም እንደ አፍሪካ ደግሞ ስካውን ድረስ አዲስም የሚመስል የሚበረታታም ጭምርና በየኛውን ጉዳይ በእኛው ጉዳይ ለማሳረግ የተሞከረበት በመሆኑ እንደ አንድ ዜጋ በጣም ደስ ብሎኛል። ይሄ አሁን ከሆነው ከተወሰነው ውሳኔ ይል ጀርባ ያየነው አንድ ትልቅ የፓን አፍሪካኒዝም ስሜትን የሚያንጸባርቅና በተለይ ደግሞ ለእንደኛ አይነት ተጠቂ ወጣቶች ደግሞ ትልቅ ተስፋንም የሚያጭር በሀገር መኩራትን በአፍሪካዊነት ራስን መቻልን የሚያሳይና በተለይ የራሳችን ፖለቲካ መስራት የምንችል መሆናችንን ለመላው ዓለም ያሳየንበት በመሆኑ እጅግ ደስ ይለኛል። የተወሰነውን ውሳኔ ያው በደንብ እንግዲህ ወደ ኢንተርናላይዝ አላደረግነው አጭር ጊዜ ነው ስምምነቶችን ለማየት ሞክር ያለሁኝ በማህበራዊ ሚዲያ የተለቀቁትን በመንግስት ሚዲያ የተለቀቁትን አይቻለሁኝ። ይሄ ይበል የሚያስል ነው። የመጀመሪያው የኢትዮጵያ ህዝብ የትግራይ ህዝብም ይሁን ነን ትግራያን ሰላማዊ ረፍት ማግኘታቸው ወደ ማህበራዊ ኑሯቸው መመለሳቸው ከጦርነትና ከጥይት ጩኸት ነፃ መሆናቸው እንደ አንድ ዜጋ ሰላም እንደሚፈልግ ግለሰብ እሰይ የሚያስብል ነው። ተፈጻሚነቱን እግዚአብሔር ያሳካው ባይ ነኝ። ስለዚህ የአማራ ህዝብ ምን ፕሪኮንዲሽኖች ተጠብቀውለት ነው ይሄ ስምምነት የተፈጸመው? ይሄ እንደ ግለሰብ እንደ አንድ ወጣት ዲቴል የሆነ ነገር የሚገልጽ አይመስለኝም። የአማራ ህዝብ እንዲከበሩለት የሚፈልጉ ጉዳዮች አሉት። የወልቃይት ጉዳይ አለ፣ የራያ ጉዳይ አለ፣ ሌሎችም የፍትሃዊነትና የኩል ሀብት ክፍፍል ተጠቃሚነት ጉዳዮች አሉት። ከዚህ በፊት የአማራ ህዝብ የደረሰበት በደል አለ። እነዚህን ሁሉ ጉዳዮችና በተለይ እንደ አማራ ህዝብ ከፍ ሲልም እንደ ኢትዮጵያ ህዝብ የደረሱ በደሎችን ማን ነው ኃላፊነቱን የሚወስድ የሚል ጥያቄ አለ።
ደም ተቀባብቷል። ያን ደግሞ የሚመለስ የዜጎች ግዴታ ነው። እነዛ ዜጎች መንግስት ብቻ ላይ መወሰን አይደለም። መንግስት ከላይ መጥቶ እንትን ብለው ማለት ሳይሆን ታች ያሉትም ይሄን ነገር መስራት አለባቸው ነው የሚለው። እንግዲህ ያ ያለፈ ጉዳት ሊመለስ አይችልም። ማስቀረት የሚቻለው ቀጣውን ጉዳት እንዳይፈጠር ነው። ስለዚህ እንግዲህ አሁን የሰላም ስምምነቱን የፈጠሩ አካላት ቀጣይ ማድረግ የሚገባቸው ምንድነው? ከሁሉም ወገን ቢሆን ያም ወገን የትግራይም ቢሆን የኢትዮጵያ ህዝብ ነው፣ የአማራ ህዝብም ቢሆን የኢትዮጵያ ህዝብ ነው፣ የአፋር ህዝብም ቢሆን የኢትዮጵያ ህዝብ ነው። ከየትኛውም አካባቢ ከየትኛውም ሰፈር ሄዶ ነው እዛ አካባቢ ላይ ህይወት የጠፋው፣ አካል የጎደለው፣ ንብረት የጠፋው። ስለዚህ ይሄንን ደግሞ አሁን ህይወት የጠፋው መመለስ አይቻልም። ንብረት ወድሟል፣ ንብረት መመለስ ይቻላል። አካል ጎሏል፣ ያንን ጠግኖ ህዝብ መንግስት ድጋፍ አድርጎ ማቋቋም ይቻላል። ከዚህ በተረፈ ካሁን በኋላ ለሆን የሚችለው ምንድነው? ያለንን ነገር አውቀን ወደ ሰላም ተመልሰን ልማታችንን ማስቀጠል ነው። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አስጠብቀን ወደ ልማታችን መንቀሳቀሱ ውጤት ይኖራል ብዬ አምናለሁ።
ጠለለ ኃይሌ ይባላለሁ። የአዋሳ ከተማ ነዋሪ ነኝ። ይህን ጉዳይ በጣም ስከታተል ነበርኩኝ። ውሳኔውን ለመስማት በጣም ሰዓታት ሲረዛዝሙ በየሰዓቱ እከታተል ነበረ። አሁን በሰማሁት መልኩ ግን በጣም የተሻለ እና ጥሩ ለሀገራችን ለኢትዮጵያ መፍትሄ ሊሆን የሚችል ውሳኔ እንደተወሰነ ሰምቻለሁ። ሙሉ ለሙሉ በእርግጥ የሰማው ባይሆንም በአንድ ሀገር ውስጥ አንድ የመከላከያ ኃይል መኖሩ መቻሉ ለሀገር ህልውና አስፈላጊ ነው። በየቦታው የሚነሳ ተዋጊና ተቃዋሚ ካለ በጣም አስቸጋሪ ነው የሚሆነው እና አንድ መከላከያ በኢትዮጵያ እንዲኖር የተወሰነው ውሳኔ እውነት ከሆነ በጣም ደስ የሚልና ተገቢ ነው ብዬ አምናለሁ።
ዳኑ እንዳለውላን አባላለሁ። ባምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ነኝ። ይሄ ስምምነት ትልቅ ትርጉም አለው ብዬ አስባለሁ። የሰላም ስምምነት ስለሆነ ማለት ነው እና ሰላም ለዚች ሀገር መሰረት ነው። እንደ ሀገር መቆም ካለብን፣ እንደ ሀገር መቀጠል ካለብን ስለ ፖለቲካ እድገት፣ ስለ ኢኮኖሚያዊ እድገት፣ ስለ ማህበራዊ እድገት ካሰብን ሰላም መኖር አለበት ብዬ አስባለሁ። አገራችን ላለፉት 2 ዓመታት በኢትዮጵያ መንግስትና በቲፒኤልኤፍ መካከል በነበረው አለመግባባት ትልቅ ኪሳራ ደርሶብናል። ህዝባችን እንደ ህዝብ፣ አገራችን እንደ ሀገር፣ እንዲሁም በቀጠናው ትልቅ ኪሳራ እንደደረሰብን ስፔሻሊ ከሁሉም ኪሳራ ደግሞ የሰውን ህይወት የሚተካ ነገር የለም። ይሄ ስምምነት ህዝባችን የተሻለ እድገት እንዲኖረው ወደ ተሻለ መግባባት ወደ ተሻለ አንድነት በቀጠናውም ሰላም እንዲኖር በአፍሪካ ቀንድ ኢትዮጵያ ትልቅ ሚና እንዳላት ይታወቃል እና እንደ አፍሪካም እንደ ዓለምም ትልቅ ትርጉም ያለው ስምምነት ስለሆነ እኔ
አድማጮች የተከታተላችሁትን ይመስላል የምሽቱ ዝግጅታችን። በነገው ምሽት ከ3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። በዚሁ ተሰናበቱ።